ጤና ስጥልኝ እንደምን አመሻችኋል የሁድ ምሽትን ሀሴ 2013 ዓ.ም መሰናዷችንን ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል ለምሽቱ እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ ያልናቸውን ይዘን መጥተናል አስተናጋጃችሁ ኤደን ገረመው ነኝ ኤልያስ አስማረም አብሮኛል ከሁሉ በማስቀደም አብራችሁ እንድታመሹ እንጋብዛለን አሁን ወደ ያዝንላችሁ ጥንቅሮች እንሻገር በዚህ ሳምንት አጋማሽ ላይ እንግዳችን ያደረግናት ማህበራዊ ድረገጽን ለበጎ ነገር እየተጠቀመች ያለች ወጣት እናት ናት። ወጣቷ የእናቶች ወግና የልጆች አስተዳደግ የተሰኘ የፌስቡክ ገጽ መስራች ናት። ይህ ገጽ ከተመሰረተ 1 አመት ሞላው። በአንድ አመት ጊዜ ውስጥም ከ160,000 በላይ አባላት ሲኖሩት በቀን ከ100 በላይ ሐሳቦችን ያስተናግዳል። በዚህ ገጽ ላይ አባል የሆኑ ሴቶች ከተለያየ የህይወት ተሞክሮ የመጡ ሲሆን በገጹ ላይ ስለ ልጆች ጤና አመጋገብና አስተዳደግ ስለ ትዳር ባልትና እርግዝና ስለ ሴቶች ጤና የመሳሰሉ ጥያቄዎችና ውይይቶች ይስተናገዱበታል። የገጹ መስራች ቲና ተረፈ ኗሪነቷን በዚህ በአሜሪካ ሀገር ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላ በአባቶች በቀረበላት ጥያቄ መሰረት መልካም ቤተሰብና የልጆች አስተዳደግ የሚል አባቶች የሚታከሉበት ገጽ መስርታለች። ከቲና ተረፈ ጋር ያደረኩት ቆይታ ወይዘሮ ቲና የሁለቱን ገጾች አመሰራረት ከመታስረዳበት ይጀምራል።
እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ አመት በፊት የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከአመት በፊት ነው። በአመት ውስጥ 158,000 አባላትን ይዟል እስካሁን ድረስ። የእናቶች ወግ ስለ ልጆች አስተዳደግና አመጋገብ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ህጻናት ላይ ነው ያለው። ብዙ ትኩረት አድርገን የምንሰራው እናቶችና ህጻናት ላይ ነው። ግን ገጹ እየሰፋ ሲሄድ አባላቶቻችን እየጨመሩ ሲሄዱ አባቶች እኛም የቤተሰባችን ጉዳይ ይመለከተናል፣ እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ። ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም ነው የሚመለከተናል፣ እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ፔጁ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብና የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። መልካም ቤተሰብ የመልካም ማህበረሰብ መሰረት ነው። መልካም ማህበረሰብ ደግሞ መልካም ዜጋ ይሆናል። ስለዚህ ለዚህ ሁሉም ውጤቱ መልካም ቤተሰብ ነው ብለን እናምናለን።
እንግዲህ አንቺ እናቶች በዚህ ዙሪያ በተለያዩ ሀሳቦች ዙሪያ መወያየት ያስፈልጋቸዋል ያስባለሽ ነገር ምን ነበር?
ይሄንን ገጽ ስንከፍት መልካም ቤተሰብና ልጆች አስተዳደግም ሆነ የእናቶች ወግን ስንከፍት ወደ ልባችን የመጣው ልካም እንዳለው የተለያዩ መናያቸው ማህበረሰብ ላይ ያሉ ክፍተቶች ናቸው። የምንጫወትበት ሰዓት ላይ ከጓደኞቻችን ወይንም ከቤተሰብ መሃል ወይንም ወደ ሆስፒታልን በምንሄድ ሰዓት ወይንም በስራ ቦታ ላይ የምናያቸው በጣም ብዙ እውቀትን የሚያስፈልጉ እኔ እዚህ ጋር ብሰራ፣ እኔ እዚህ ጋር ያለኝን ክፍተት ብሞላ፣ እኔስ እዚህ ጋር ምን አስተዋጽኦ አደርጋለሁ ለማህበረሰቤ፣ ይሄ ነው ከሚታየው እኔም የልጆች እናት ነኝና ምን ያክል ልጆች ላይ ክፍተት ሊኖር እንደሚችል በተለይ አዲስ ሲሆኑ ዙሪያ ላይ ቤተሰብ ሳይኖር ሲቀር ምን ያክል መደናገር እንደሚፈጠር፣ ምን ያክል የአእምሮ ጫን እንደሚኖር፣ ምን ያክል ብዙ ነገሮች ሊያስቸግሩ እንደሚችሉ ይህንን ያው ከምናየውም ከራሳችንም የምንገምታቸው ነገሮች ነበሩና ይህንን ፔጅ በመክፈት ደግሞ አስተዋጽኦ ለማድረግ ነው።
እንግዲህ እንዳልሽው ነው እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየ እውቀት ደረጃ ላይ ያላቸው እናቶች የተለያየ ሐሳቦችና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሹ ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድናቸው? የቱ ጋር ነው ክፍተት ያያችሁት የበለጠው?
ያው ስንነሳ የገጻችን አባል ሆነ ማንኛውም ሰው ይነሳል ይህ አይነሳል የሚባል ነገር የለም። ሁሉንም ነገር በነፃነት ያለ ገደብ እንደፈለገ ሐሳብ ይፈሳል። ግን ያንን ለማቅረብ ያው ህግና ደንብ አለው። ህጉን ተከትሎና ደንቡን ተከትሎ ይሄዳል። እሱም ከሃይማኖት፣ ከፖለቲካ፣ ከዘረኝነት ሐሳብ ፍጹም ነጻ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም። እኛ መልካም ቤተሰብ ነን። ልዩነታችን ውበታችንና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን፣ እንጠይቃለን፣ እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን። ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድን ነው? እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ፣ ስለ እርግዝና፣ ስለ ምጥ፣ ወሊድ፣ ጡት ማጥባት፣ ቤት በመሆናቸው የሚደርስባቸው አእምሯዊ ጫና፣ ከወሊድ በኋላ ያለ የመንፈስ ጭንቀት፣ ስለ በጀት፣ ኑሮ፣ ባልትና እና ሲንግል ቤተሰቦች፣ ልጁን ብቻዋን የምታሳድግ ሲንግል እናት፣ ይሄ ይነሳል። በሁለተኛነት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል። ስለ ልጆች አስተዳደግ ስንል ጡት ማጥባት፣ ፀሐይ ማሞቅ፣ ክትባት፣ ስለ ግግ፣ ስለ ጥርስ ማውጣት፣ ስለ ተጨማሪ ምግብ አጀማመር እና አዘገጃጀት፣ አካላዊ እድገት፣ ንጽህና አጠቃቀም፣ ፖፖ ማስተማር፣ አፍ መፍታት እና የመሳሰሉት ነገሮች ይነሳሉ። በሶስተኛነት በዋነኝነት የሚነሱ ስለ ትዳር፣ በአሁን ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው። በዚህ ምክንያትም መልካም ቤተሰብ በየቀኑ ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን። ሁሉም ቤተሰቦች ስሜታቸውን እንዲናገሩም እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያስርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት፣ የልጆች አስተዳደግ ላይ አንድ አቅም አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥያቄውና በገጹ ላይ የሚነሱ ናቸው።
እሺ፣ እንግዲህ ገጹን ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶችና ግጭቶችንም አይቻለውና አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው? እናንተ ከታዘባችሁት
በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይሄንን ተው፣ ይሄንን ተይ፣ አትንኪ፣ ይሄ አይወራም፣ ይሄንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን ይህነዛ አታውሩ የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል ለማውራት እነሱን ነገሮች። እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ጾታዊ ግንኙነቶች ናቸው። ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም? አዎ ከተባለ እንዴትና መቼ? የወለደች ሴትሳ መቼ ማረግ ትችላለች? የሴት ልጅ ፍላጎት ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን፣ በወንዶች የሚደርስ አካላዊ አእምሯዊ ጥቃቶች በገዛችን ላይ በአሉታዊና በአዎንታዊ መንገድ ከፍተኛ ፍጭትና ግጭትን ያስነሳሉ። እነዚህ ርዕሶች አይነሱም ሲባሉ ማይነሱት ለማንም ነው። ለሕክምና ባለሙያም፣ ለትዳር አጋርም፣ ለጓደኛም፣ ለዘመድም፣ ለማንም አይነሱም። የዛች ሴት የግል ሚስጥሯ ነው። እኛ በዚህ አባባል አንስማማም። መነሳት አለባቸው፣ መነገር አለባቸው ብለን ነው የምናምነው።
አድማጮቻችን በመከታተል ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። ከወይዘሮ ቲና ተረፈ ጋር የጀመርነው ውይይት አላለቀም። ነገር ግን እዚህ ጋር በሙዚቃ አረፍን ብልና እንመለሳለን።
Now we're gonna get it.
ለምት ለምትገኙት ጋቢና ቬይ ነው ምርጫችሁ ስላደረጋችሁን የሁድ ምሽታችሁን አብራችሁን ለመቆየት ስለወሰናችሁ እናመሰግናለን። ከሙዚቃው በፊት በዚህ ሳምንት ውስጥ እንግዳችን ከነበረች የእናቶች ወግና የልጆች አስተዳደግ እንዲሁም መልካም ቤተሰብና የልጆች አስተዳደግ የተሰኙ የፌስቡክ ገጾችን በመመስረት ከ162000 በላይ ተከታዮች ያሉትን ገጾች እየመራች ካለች ወጣት ጋር ውይይት ጀምረን ነበር። የገጹ መስራች ቲና ተረፈ በገጹ ላይ የሚነሱ የተለያዩ ትዳርና ግንኙነት ላይ የሚመለከቱ ሐሳቦች ላይ መነሳት የለባቸውም የሚሉ ክርክሮች እንደሚመጡ፣ ነገር ግን የገጹ አስተዳዳሪዎች ችግሮች ሁሉ መፍትሄ ማግኘት ስላለባቸው በነጻነት ውይይት እንዲኖር እንደሚያበረታቱ አጫውታን ነበር። ከዚህ በመቀጠል በገጹ ላይ አንዳንድ ሐሳቦች እንዳይነሱ ነውር ናቸው በማለት የሚከራከሩ ሰዎችን ለማስተማርና ለማስረዳት ምን ታደርጋላችሁ ብዬ ያቀረብኩላት ጥያቄ ምላሽ ከመተሰጥበት ውይይታችን ይቀጥላል።
እውነት ነው፣ በዚህ ነገር ላይ ብዙ ነገር እያደረግን ነው። ከምናረጋቸው የተወሰኑ ነገሮች አንደኛው ምንድን ነው? እኛ ራሳችን ወጥተን ለማህበረሰቡ ትምህርት እየሰጠን ትምህርቶችን በማስተማር ርዕሶችን በማንሳት በማወያየት ማህበረሰቡ ወደ እኛ እንዲመጣ፣ በተለይ ሴቶች ናቸው እንደዚህ ነገር ላይ ብዙም የማይሳተፉት ምክንያቱም ባህላችን አይባልም ስለሚል ማለት ነው። ስለዚህ እኛ ራሳችን በማወያየት በምንጀምር ሰዓት እናቶች ይሄ ነገር የኔ ችግር ነው ማለት ይጀምራሉ። አንደኛው ያንን እያደረገን ነው። ሁለተኛው ግን ልክ እኛ ያንን ማወያየት ስንጀምር በውስጥ መስመር ሊያነጋገሩን ብዙ እናቶች ይመጣሉ። ስለዚህ በዛ ሰዓት ላይ አይዞሽ፣ በርቺ፣ ይሄ ችግር ያንቺ ብቻ አይደለም፣ አንቺ እንደ ብቻሽን ስለያዝሽ ነው እንጂ አንቺ ብቻ አይደለም። አንቺ ግን ብትወጪ ለሌላው መንገድ ትከፍቻለሽ፣ እኛም አብረንሽ ነን፣ ምንም ነገር ቢመጣ እንከላከልሻለን። ስለዚህ በርቺ እያልን ወደፊት እንድትወጣ እናረጋለን። አንዳንድ ሴቶች በእርግጥ እንዲታወቁ የማይፈልጉ ሴቶች አሉ፣ አሁንም እንዳልነው ከባህል አንጻር። ምክንያቱም ይህንን ነገር እንኳን ጓደኛ ማህበረሰብ ቀርቶ የትዳር አጋር እንኳን ማያውቅበት ነገር አለ። አብዛኛው የትዳር አጋሩ እንኳን አያውቅም። ስለዚህ ወደፊት መውጣት አትፈልግም። በዛ ሰዓት ላይ የምናረገው ነገር ምንድን ነው? ስማቸው ሳይታይ ጥያቄያቸውን ማቅረብ እንዲችሉ መንገድ አመቻችተናል። ወይንም ደግሞ ጥያቄያቸውን በእኛ መሰረት ወደ እኔም ጋር ሲመጡ እኔ ጥያቄያቸውን ወስጄ ለግሩፕ ጥያቄውን አቅርባለሁ፣ መልሱን በዛ መሰረት ይከታተላል። ያንን ግን በማየታቸው ሌሎቹም እናቶች አሀ ለካ ይሄ ነገር የኔ ብቻ ችግር አይደለም፣ ስለዚህ ነገኔ ብጠይቅም መልስ አገኛለሁ በማለት ጥያቄዎችን እያቀረቡ ሌላው መልካም ቤተሰብና ልጆች አስተዳደግ ላይ ቀድም እንደተባባልነው አባቶች እየገቡ ነው ማህበረሰብ እየገባ ነው እንደዚህ ነገሮችን እየወሰድን ለግሩፑ ጥያቄ ስናቀርብ ስናወያይ ቤተሰብ መረዳዳት ይጀምራል ባልና ሚስት እየተረዳዱ ይሄዳሉ ለማበረታታት ይህንን እያደረግን ነው
እነዚህን አይነት ሀሳቦችን አንስቶ መወያየቱ ያለው ፋይዳ ቤተሰብን በመገንባት ሂደት ውስጥ በተለይ ደግሞ በሴቶች ህይወት ላይ የሚያመጣው ለውጥ ምንድን ነው ትያለሽ?
እነዚህን ነገሮች መነጋገር የሚሰጠው ፋይዳ እና ጠቀሜታ በጣም ትልቅ ነው። እንዲህ አንዳንዴ በቃላት እንዲህ ሶስት ፋይዳ የምትለው ሶስት ቃል እንደሆነችው በሶስት ቃል ብቻ አይደለም የሚገለጸው። እጅግ በጣም ትልቅ ፋይዳ ነው ያለው። ይህን ባለመናገራቸው ሴቶች በውስጣቸው ላይ ከፍተኛ የስነ ልቦና ጫና ይደርሳል። ሲቀጥል ደግሞ ትዳርንና ቤተሰብን ይበትናል። አብዛኞቹ ችግሮች ቀላል ነው መፍትያቸው። ግን ባለመናገራቸው ብቻ ጭንቅላታቸውስ ብቻ በመያዝ ሊፈታ የሚችል ችግር ሳይፈታ ሁሉ ጊዜ ከነሱ ጋር ይዘውት ይኖራሉ። ስለዚህ እንደዚህ ነገሮች መወያየት አለባቸው። መድረክ ላይ መምጣት አለበት። ይሄ ነገር በመነሳቱ ብቻ ብዙ እናቶች ከብዙ ጭንቀቶች ተቃልሏቸዋል። ብሎም አልፎ ተርፎ ብዙ ሐኪም ቤት መሄድ የሚገባቸው እናቶች ግን ለሐኪም መናገር ፈርተውና አፍረው እቤት የተቀመጡ እናቶች ወደ ሐኪም ቤት እየሄዱ መታከም ጀምረዋል። ወደ ሐኪም ቤትም እየላከን ነው እና ትልቅ ፋይዳ ነው ያለው።
አንቺ ነሽ የጀመርሽው? አሁን ምን ያህል ትሆናላችሁ ቡድናችሁ?
እውነት ነው ውጤቱ ሲታይ ደስ ይላል። ሲሰራ ግን በጣም ይከብዳል። ሁሉ ጊዜ ለሰራው ለዚህ ስራ ሞራል የሚሆነኝ የመጨረሻው ውጤት ሲሰራ ከልጆች ጋር ከውጭ ስራ ጋር በተለይ ከውጭ ሀገር ኑሮ ጋር ቀላል አይደለም። እጅግ በጣም ከባድ ነው። በአሁን ሰዓት አብሮኝ እያገዙኝ ያሉ ልጆች ወደ 6 ልጆች አሉ። ከኔ ጋር የሚሰሩት ልጆች ቮለንተር ነው። ሁላችንም እየሰራ ነው ያለ ነው። የያዝነው ሰው በርግጥ ብዙ ነው። ግን ሁሉም ቮለንተር ነው እያረገ ያለው።
እንግዲህ ይሄ ገጽ ወደፊት ምን ይሆናል? አላማችሁ ምንድን ነው?
ይሄ ገጽ ያው በፍጥነት እጅግ በጣም በፍጥነት እያደገ ያለ ገጽ ነው። ያው በአመት ውስጥ እንግዲህ 162,000 ሰው አለ። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን 150 ፖስት እንቀበላለን። መልካም ቤተሰብም ላይ እንደዚሁ ብዙ ፖስቶች እንቀበላለን። ምክንያቱም ሁሉም የሚሰጠው ነገር ጥሩ ነገር ነው። የእውነትም መልካም ቤተሰብን ለማወቃናት ነው እየተሳራ ያለው። ትዳሬ ተቃና፣ ትዳሬን በእውቀት እየመራውኝ ነው የሚሉት እጅግ በጣም ብዙ ቤተሰቦች ናቸው። ስለዚህ እነሱ ቤተሰቡን በመጋበዝ ጓደኞቻቸውን በመጋበዝ ወደ እኛ ጋር በመቀላቀል እጅግ በጣም እየሰፋ ነው የሚሄደው። ስለዚህ አሁን ሁለተኛው ቀጣዩ ፕላናችን በቅርብ ጊዜ ዩቲዩብ ይኖራል። በዩቲዩብ እንጀምራለን። ሌላው ደግሞ ምናልባት ኢንተርኔት የሌለበት ክፍለ ሀገር ላይ ያሉ እንዲሁም የመብራት እጅግ ችግር ያለበት ቦታ አካባቢ አለ። የእኛ ገጽ ለሁሉም ማህበረሰብ ተደራሽ እንዲሆን እንፈልጋለን። ስለዚህ የሬዲዮ ፕሮግራም እንጀምራለን የሚል እቅድ አለን። እንደ ቅድነት ይህም እቅድ አለን እና ወደፊት ለህዝቡ በአጠቃላይ ተደራሽ የሚሆን ትልቅ ፕላን አለን።
እስቲ ደግሞ መስካውን ሴቶች ላይ ተኩረ ነበር ስናወራ የነበረው። ለሴቶች ህይወት መለወጥ፣ ለሴቶች መሻሻልና ማደግ የወንዶችም ተሳትፎና የወንዶችም ጥረት ያስፈልጋል ይባላልና ወንዶች በገጹ ላይ ያላቸው ሚና እንዴት ትገልጻለሽ?
እውነት ነው። ለሴቶች ህይወት መቃናት የወንዶች ሚና በጣም ከፍተኛ ነው። ይሄንንም በማመናችን አንዱ የአድሚናችን አባል ወንድን ያደረግ ነው። ይህንን ሚና ተቀብለናል። ምክንያቱም ወንድና ሴት ሁለቱም በጋራ ልጆች የሚያፈሩት በጋራ ነው። መልካም ቤተሰብን የሚመሰረቱት በጋራ ነው። የተናቀል ነገር መሆን አይችልም። ለወንዱ መጠንከር ሴቷ ታስፈልጋለች። ለሴቷ መጠንከር ደግሞ ወንዱ ያስፈልጋል። አሁን እኛ ፔጅ ላይ ከተቀላቀሉ በኋላ በጣም አስተሳሰባቸው እንደተቀየረ የሚነግሩን እጅግ በጣም ብዙ ወንዶች አሉ። ከነሱ አልፎ እናቶቻቸውን በጣም የሚያመሰግኑ በጣም ትልቅ አስተዋጽኦ ያላቸው ወንዶች አሉ ማህላችን ላይ።
በጣም ነው ማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልጊው ሐሳብ ካለ?
አመሰግናለሁ። እንደምን በእኛ ማህበረሰብ ላይ ድህረ ወሊድ መደበት ወይንም ፖስትፓርተም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እቻራት ልታብድ ነው፣ ልክፍት አግኝቷት ነው፣ መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ይህም ፔጅ ከከፈስኩኝ በኋላ እናቶች እንደማያውቁ ታውቂያለሁ። ወደ ሆስፒታል ለክትትል በሚሄዱ ሰዓት ላይ እች ነገር እንደ መጨረሻ ሰዓት ላይ በትኩረት ቢደረግ አይደረግም እያልኩኝ ሳይሆን ግን በትኩረት ደግሞ ብትደረግ ምናልባት ካውንስሊንግ ቢጀመር እናቶች ስልጠና ቢሰጣቸው ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ቢቻለናለሁ።
ለነበረን ቆይታ በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁኝ።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ማስታወቂያ አለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ቪቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ወደ ቀጣዩ ዘገባ ተሻገርን። ይህንኛው ዘገባ ደግሞ ወደ ኬንያ ወስደናል። ከአመት በፊት ተሰደው በኬንያ መኖር የጀመሩ የሾና ማህበረሰብ አባላት ለሆኑ 1600 ሰዎች ኬንያ ከሰሞኑ ዜግነት ሰጥታለች። ለበርካታ አመታት ሀገር አልባ በመሆን መብታቸውን ማስከበር ሳይችሉና የጥቅም ጥያቄ ማንሳት ሳይችሉ የኖሩት የሾና ማህበረሰብ አባላትም ባገኙት አዲስ ማንነት ደስታቸውን እየገለጹ ነው። ሌኒ ሁቫጋ ከናይሮቢ ያደረሰንን ዘገባ ስመኝሽ ቆየ እንደሚከተል ተለው ታቀርባለች።
ሼባ ሙንጋኒ በእጇ መታወቂያዋን ይዛ አረማመዷን ፈጠን ያረገች ደንበኛዋ በሞባይል የገንዘብ ማስተላለፊያ የላከላትን ገንዘብ ለማውጣት እየሄደች ነው። ላለፉት 20 አመታት ሙንጋኒ ቅርጫቶችን በመስራት ለመተዳደር ብትሞክርም የባንክም ሆነ ሌላ የገንዘብ አገልግሎት የማግኘት መብት አልነበራትም። ይህ ለሷና ለሌሎች የምትኖርበት ማህበረሰብ ሴቶች ትልቅ እንቅፋት ሆኖ ቆይቷል። ሙንጋኒ ሾናናት ማህበረሰቡ ከኬንያ መንግስት እውቅና ለማግኘት ለአስርት አመታት ሲጥር ቆይቷል። በቅርቡ ግን 1600 የሚሆኑ የማህበረሰቡ አባላት ዜግነት እንዲያገኙ ሆኖ የመታወቂያ ወረቀት ተሰጥቷቸዋል።
አፖ አዋሊ ትልቋትና ሺዳ
ዜግነት ከማግኘቴና ህጋዊ የመኖሪያ መታወቂያ ሳይሰጠኝ በፊት ህይወት በጣም አስቸጋሪ ነበር። የቅጥር እድል ኖሮ መታወቂያ ሳይኖረን ከሄድን እድሉን እናጣለን። የስልክ መስመራችን እንኳን በሌላ ሶስተኛ ሰው ስም ነው የሚመዘገበው። እነዚህ ሰዎች ደግሞ አንዳንዴ የተቆጠረውን ገንዘብ በትክክል አይነግሩንም፣ ያጭበረብሩናል።
ሾናዎች ከ50 አመታት በፊት ከዚምባብዌና ከዛምቢያ ተሰደው በወቅቱ የሀገሪቱ መስራች መሪ በነበሩት ጋባዥነት ወደ ኬንያ የተሰደዱ ናቸው። ኖሲዚን ዱቤ ከሾና ማህበረሰብ አባላት መካከል እድለኛ ሆና ትምህርት መማር የቻለች ናት። አሁን በናይሮቢ ዩኒቨርሲቲ ኢኮኖሚክስ ተጠናለች። አክስቷን በቅርጫት ስራ ለማገዝ በመታጠፋው ጊዜ መሃልም ትምርቷን ለማጥናት ተሞክራለች። አሁን ባገኘችው ህጋዊ የመሆን እድል እንዱቤ ከፍተኛ ደረጃ ላይ ለመድረስ እችላለሁ ስትል ተስፋ ታደርጋለች። ሆኖም አንዳንዶች እንደሚሉት ሶናዎች አሁንም በርካታ ችግሮች አሉባቸው። ሮበርት ዋዌሩ በኬንያ ለሰባዊ መብቶች መከበርና ሀገራዊ ለውጦችና መሻሻሎች የሚሰራው የሰባዊ መብት ጉባኤ ሰራተኛ ሲሆን የሶና ማህበረሰብ ለዘመናት ተረስቶ የኖረ በመሆኑ አሁንም ወደ ኋላ መቅረታቸው አይቀርም ሲል ያስረዳል።
Years for them to catch up with the rest of the country in terms of
በትምህርት ደረጃ ከሌላው የሀገሪቱ ክፍል ጋር ለመስተካከል አመታት ይወስድባቸዋል። ህጋዊ የመኖሪያ ፍቃድ ስለሌላቸው ወደ ትምህርት ቤት መሄድ አይችሉም ነበር። በማህበራዊና ኢኮኖሚያዊ ሁኔታቸውም የተገፉ ስለሆነ ወደ ኋላ ይቀራሉ። ወደ ዋናው የኢኮኖሚ ስርዓት ለመቀላቀል በጣም ረጅም ጊዜ ይፈጅባቸዋል።
በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ 715,000 ሀገር አልባ ሰዎች ይኖራሉ። ሾናዎች አሁን ባገኙት የዜግነት እድል የሀገሪቱ 45ኛው ማህበረሰብ መሆን ችለዋል። ይህ ማለት ለንዱ ቤትውልድ ለተሻለ ትምርትና የተሻለ ድል በር የሚከፍት ነው። በሌኒ ሩቫንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከጋቢና በጋ ስለነበራችሁ ቆይታ ያመሰግናለን። የሁድ ምሽት መሰናዳችንን እዚህ ላይ ፈጽመናል። ኤደን ገረመው በመስተንግዶ ያስማረ በቅንብሩ ካሜራ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እንሰናበታችኋለን። በነገው ምሽት ለየት ባለ አቀራረብ በቴሌቪዥን ሬዲዮ እንመጣለን። ተጠብቁን ዘንድ እየጋበዝን ለዛሬ ግን እዚህ ላይ ፈጽመናል። ተናደሩ choice of men, but I